ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል ከሰሞኑ የተከበረው የዓለም ፕሬስ ነጻነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና በአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቋል። በኢትዮጵያም በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዞ የአየር ንብረት ለውጥ ያስከተላቸው ቀውሶችን መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዞ የአካባቢ ጋዜጠኞች ቁጥር መመናመኑን አመላክተዋል። ስምኝሽ ቆየ በጉዳዩ ላይ ዝርዝር አላት።
የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ወይም ዩኔስኮ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ 44 ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት፣ ማስፈራራትና ጫና እንደሚደረግባቸው አመልክቶ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው።
ጋዜጠኞች ቦታው ድረስ ደውለው ለመዘገብ አሁን አንደኛ አገሪቱ ኢትዮጵያ ያለችበት የሴኩሪቲ ሁኔታ ሊያሰጋቸው ይችላል። ከዛ ባለፈ ግን ሶማሌ ክልል ወይንም ቦረና ሄዶ አንድ ጋዜጣ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ነው ያለነው። ጋዜጠኛው የመንግስትን ስህተቶች ባወጣ እንደዚህ ይደርስብኛል አይነት ስጋት ውስጥ ነው ያለነውና ለመዘገብ እንኳን ፍላጎት ቢኖር እነዚህ ነገሮች ጉዳዩን ይገጥሳል።
ዛሬ የሚከበረውን ዓለም አቀፍ የፕሬስ ነጻነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው 180 ሀገራትን ያካተተ የዓለም ፕሬስ ነጻነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ አሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሃት እንደሚያድርባቸው ነው የሚናገሩት። የሚዲያው አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል።
አንደኛው ችግር የኛ ኢትዮጵያ ሚዲያ ኢንዱስትሪ አብዛኛዎቹ በተለይ የግል ሚዲያ የምንላቸው በማስታወቂያ ተደግፎ የሚኖሩ ሚዲያዎች ናቸው እና የአየር ንብረት ለውጥ የአካባቢን ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ጣንቲም የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያውና የመንግስት ተቋማት ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ግን ከዛ ባለፈ ደግሞ ለጉዳዩ ትኩረት ያለመስጠት ይመስለኛል። እና የሆነ ወቅት ላይ ብቻ ሲከሰት፣ ጎርፍ ሲከሰት ወይም ድርቅ ሲመጣ ተነስቶ እሱን ለማስተባበል ወይም እሱን ለማስተማት ይሄዳሉ።
ሲሳይ ከአንድ ዓመት በፊት ኢትዮጵያን፣ ኬንያንና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት 7 ዓመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማይቱን ይናገራል።
ይህ ሰማ ነበር። ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ መልኩ የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንዳሁ 7 ዓመት አካባቢ እየሆነ ነው እና አብዛኛውን ጊዜ ፖለቲካ ዘገባ ነው ዘግበውና የአካባቢ ጥበቃን በተመለከተ ዘገባዎች ኢትዮጵያ ውስጥ በእኔ እይታ በጣም ሊሚትድ ነው፣ ውስን ነው የሚዘግበው። አካባቢ ጥበቃ ሲባል እንግዲህ አይ ቲንክ ሰፋ ያለ ጉዳይ ነው። ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰሉ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይም፣ አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃ አንበጣ ሲመጣ ወይንም እንስሳት ሲሞቱ ብቻ በድንገት በካምፔን መልክ ነው የሚዘገበው እና ብዙም ሲዘገባ ይቻላል።
ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ ዓመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጭ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለህብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነበ አንዱ ሲሆን በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል።
እዚህ ሀገር ውስጥ የቀረነው አየ ነው ስና ልክ አይደለም በቃ ሁሉም ነገር ከዛፍ መትከል ብቻ ጋር ተያያዘ። አብዛኛው ኢንቫይሮመንት በጣም ሰፊ ነው። ኢንቫይሮመንት ማለት እነ ዶክተር ተወልደ እነ ፕሮፌሰር ሽብሩ ያሳዩን ዲፊኒሽን ይገ ጠፋ ሁሉም ነገር። የሀገራችንን ነገር በጣም አስቸጋሪ ሁኔታ ውስጥ ገባ። ዝም ብሎ ሁሉም ነገር ሆነ ፖለቲካ ሆነ። የትኛው አይነት ጄኔቲካሊ ሞዲፋይድ ይግባ አይግባ ማያቅ ሰው የለም። ምን አይነት ጎርፍ እንደሚከሰት ማያቅ ሰው የለም። ምን ይተከል ምን አይተከል ብቁናቸው ብቁና ማንም የሆነ ነገር የለም።
የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በ40 ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊዮን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋም መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድነ
ምንም አቅም የለም። በሚያስደንቅሽ ሁኔታ የህዝብ ቁጥሩ ስንት እንደሆነ የሚያውቅ ሰው እንኳን የለም። መጀመሪያ የሚነሳው ከሱ ስለሆነ በጣም የህዝብ ቁጥሩ የተስፋፋ ናት። ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው። አንድ እንኳን ኤንቫይሮንመንታል ኢምፓክት አሰስመንት
ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑን አስተዋጽኦ እንዳለው ያብራራል።
ከአንድ አመት በፊት የነበሩት ተከታታይ አመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርስ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳት ሲሞተዋል። ሚሊዮን የሚቆጠሩ ሰዎችን በዛው ልክ የእንስሳቶቻቸውን ስላጡ ኢኮኖሚያቸው ደቁ የሰዎች ጠባቂ ሆነዋል እና ያ እንግዲህ የሚያሳየው አንደኛ መንግስት ለፌዴራልም ለክልል መንግስትም ለአካባቢ ትኩረት ያለመስጠት እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክስተት ከሰት እናያለን እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባረቁት ነበር። ነገር ግን ጉዳዩ ተረስቶ አሁን ያ ችግር የሚመለስም አይመስልም።
የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ህብረተሰቡ አውቆ እንዲዘጋጅ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ህይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳይ ያሰምርበታል።
ትልቁ ችግር ግን አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው ሊጣሉ። ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉት ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው፣ የህዝብ ሚዲያ የምንላቸው፣ የመንግስት ሚዲያ የምንላቸው ሚዲያዎች በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ ካለበት ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ ተለያየ ኃላፊነት አለበት። የሚመለከታቸውን አካላት በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው።
በየአመቱ በሚከበረው የዓለም ፕሬስ ነጻነት ቀን የአካባቢ ጥበቃና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያውቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ህልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ህብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። So back at the time, I never thought I'd see a face. Ain't a woman alive that could take my mama's place. Suspended from school, scared to go home. I was a fool with the big boys breaking all the rules. Shed tears with my baby sister. Over the years, we was poor than other little kids. And even though we had different daddies, the same drama when things went wrong, we blamed mama. I reminisce on the stress I caused. It was hell, hugging on my mama from a jail cell. In elementary, hey, I see the penitentiary one day, running from the police, that's right, mama cast me, put a whooping to my backside, and even as a crack fiend, mama, you always was the black queen, mama, I finally understand, for a woman it ain't easy, trying to raise a man, you always was committed, a poor single mother on welfare, tell me how you did it, there's no way I can pay you back. But the plan is to show you that I understand. You all appreciate it. Don't you know your love is deep? Dear mama. Tell us it was fair. No love for my daddy, cause the coward wasn't there. He passed away and I didn't cry, cause my anger wouldn't let me feel for a stranger. They say I'm wrong and I'm heartless, but all along I was looking for a father, he was gone. I hung around with the thugs, and even though they sold drugs and showed a young brother love, I moved out, started really hanging. I needed money of my own, so I started slanging. I ain't guilty, cause even though I sell rocks, it feels good putting money in your mailbox. I love paying rent when the rent's due. I hope you got the diamond necklace that I sent to you. Cause when I was low, you was there for me. You never left me alone because you cared for me. And I can see you coming home after work late. You're in the kitchen trying to fix us a hot plate. Just working with the scraps she was giving. And mama made miracles every Thanksgiving. But now the road got rough, you're alone. Trying to raise two bad kids on your own. And there's no way I can pay you back. But my plan is to show you that I understand. You all appreciate it. And dear mama. Mama, I can always depend on my mama. And when it seems that I'm hopeless, you say the words that can get me back in focus. When I was sick as a little kid, to keep me happy, there's no limit to the things you did. And all my childhood memories, I pull all the sweet things you did for me. And even though I act crazy, I gotta thank the Lord that you made me. There are no words that can express how I feel. You never kept a secret, always stayed real. And I appreciate how you raised me. And all the extra love that you gave me. I wish I could take the pain away. If you can make it through the night, there's a brighter day. Everything will be alright if you hold on. It's a struggle every day, gotta roll on. There's no way I can pay you back. But my plan is to show you that I understand. You all appreciate it. Dear mama. ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁ። ዝግጅቶቻችን ይቀጥላሉ። በኢትዮጵያ አዳጊ ልጆችን ከድሚያቸው በላይ በሆኑ ማህበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙሃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ ማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባትን እንደሚያስከትልም የሚከራከሩ አሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ህጻናቱን እያቀረቡ ለድሜ የማይመጡ ጥያቄዎችን የመጠየቅና የማስተታተፍ ለማድ ከወዲሁ መገራት የወላጆች ኃላፊነት መሆኑንም የሚናገሩ አሉ። በዚህ ጉዳይ ላይ አስመሟየነው ቀጣዩን መሰናዶ አስተናርቷል።
በኢትዮጵያ ከቅርብ ጊዜያት ወዲህ ህፃናትና ዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማህበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምጽ ያናገራቸው የስነ ልቦናና የማህበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከድሚያቸው ጋር ያልተገናዘበ ቀጣዩታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደወላጅም የሚያስጨንቁናል ሲሉ ስጋታቸውን ይገልጻሉ። ይህን ኮዲ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዷለም አሰፋ የሚበዙት ፕሮግራሞች ልጆችን ከድሚያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩር ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷለም ያመለክታሉ።
ልጆች አምጥቶ አቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት። ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪ ሚዲያዎች ላይም እንደዚሁ ይህንን ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንዱ ኢንሲደንት እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህፃናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ፍርሃት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሁሉም ፕሮግራሞቹ የልጆችን ተሰጥኦ በማስተስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ ሀገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ህፃናትና ዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ ሀገሮቹን ሚዲያ የህፃናት እንደዚህ ታየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና ለእነዛን ልጆች ብቃት ታለንት ለማሳየት ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦት ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየት እና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደት እና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንጻር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድን ነው? ነው ልጆችን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድን ነው የሚለው ነገር ብዙ ጊዜ እሱ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም በሰው ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ከቶ ማስወራት ልክ አይመስለኝ ሳስበው ማለት ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት በምህጻሩ ዩኒሴፍ ህፃናትና ዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወላጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸው በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ።
ከአንተ ጋር ከተነጋገርም በኋላ አንድ 5-10 የሚሆኑ ወላጆች ጋር ለማውራት ሞክሬን ምንድን ነው እንዴት ታሪፋላችሁ የሚልና በሚያስገርም መልኩ ካስተሩ ሰዎች ውስጥ አንዱም ሰው ይሆን ያለው ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ ወፈልጋለሁ ሲሉ አላየሁ። ይሄ በቂ ነው ለልጅ አይደለም ግን ያው ሰፋ ያለ ጥናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድነው? ለዛ ልጆች በማምጣት አንደኛ ለማን ነው ያሳለፈው ያሉት ተግባቦቱን መረጃ እየላካሉ ለማን? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው፣ ልጅም ወላጅም ምንም ያህል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አለ።
የስነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከዕለት ተዕለት እያየን ያለነው ነገር ግን ምንድነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ለልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እናም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ ያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ አድቫንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፋቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙ አመገናኛዎችም ይነሳሉ። ከነዚህ መካከል ላለፉት 5 አመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢኒያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ነገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱ በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትከተለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉ።
ልጆች የወላጆች ናቸው። አሁን የኔ ልጅ ቴሌቪዥን ከታየ እንዲታይ የሚፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ በምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ጥሞታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዳወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለውም ይሁን በሶሻል ሚዲያም ይሁን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሆኖ ማድረግ አለባቸው።
ወላጆች ሚና የሚስማሙ አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቀጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ለካለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ ማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቢያ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተናዊ እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠሩ እየተቀባበልናቸው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ህግና ደንቡን ጠበቅ አድርጎ ማየት ይሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል በሚል ስጋት አለን። እና ከዛ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንዱ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በመጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምጽ ያናገራቸው ባለሙያዎች አመልክተዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስቻለ ስልካካዋን ወዱ ውሃታች ብሎ ተጋምዶ ወጆም ጎጆም አልሆነ ቀለሙም ቀለም አልሆነ አስቻለ ፈራሩን ዞመ
አብራችን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።